ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 15 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሰኔ 18 ቀን 1301 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። ከዚያም ከርሳደር ባንዳው ሲርመሰመስ አንጃ ግራንጃው አጮልቆ ሲልከሰከስ በሚል ርዕስ ቢተው አማረ የላኩልንን ትዝብት እናሰማለን። በመጨረሻም በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተዘጋጅቶ የቀረበው ማንያውራ የነበረ በጥያቄና መልስ መልክ የቀረበውን የመጀመሪያውን ክፍል አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በቦረና ድርቅ ምክንያት ከህዝብ የተሰበሰበው ገንዘብ ለተጎጂዎች አልደረሰም ተባለ። በቦረና ዞን በድርቅ የተጎዱ ነዋሪዎችን ለመደገፍና መልሶ ለማቋቋም በሀገር ውስጥና በውጭ ከሚኖሩ ኢትዮጵያውያን የተሰበሰበው ገንዘብ አልደረሰንም ሲሉ በድርቅ የተጎዱ ሰዎች ተናግረዋል። ድርቁ በተከሰተበት ወቅት ሲደረግ የነበረው የሰብአዊ ድጋፍ ጥሩ የነበረ ቢሆንም ተሰበሰበ የተባለው ገንዘብ ወዴት እንደገባ አናውቅም ሲሉ ነው የድርቁ ተጎጂዎች ያስረዱት። በወቅቱ በርካታ ሰዎች በማህበራዊ ሚዲያ በዘመቻ መልክ ብር ከተሰበሰበ በኋላ ገንዘብ ወዴት እንደገባ የሚታወቅ ነገር የለም ያሉት ተጎጂዎቹ ለእነርሱ በእርዳታ የመጣ እህል ገበያ ላይ በአገዛዙ ቅጥረኞች ሲሸጥ እንደነበርም ተጠቁመዋል። የቦረና ዞን የቡሳ ጎኖፋ መምሪያ ተጎጂዎችን መልሶ ለማቋቋም የሚመለከተው አካል በህዝቡ ስም የተሰበሰበውን ገንዘብ እንዲሰጥ በተደጋጋሚ መጠየቁንና መልስ እየጠበቀ እንደሆነም ተመላክቶ ነበር። ቡሳ ጎኖፋ ቢሮ የተሰበሰበው ገንዘብ በኦዴድ አቅጣጫ ሰጭነት በማይታወቁ አካውንቶች በተለያዩ ባንኮች 1.4 ቢሊዮን ብር እንደሚገኝም ተመላክቷል። በባለፈው አንድ ሳምንት ብቻ 100 ንጹሃን መገደላቸው ተገለጸ። በአንድ አመት ውስጥ በትንሹ 5676 ሰዎች መሞታቸው ታውቋል። ባለፈው ሳምንት በተለያየ የኢትዮጵያ አካባቢዎች በተፈጠረው የፖለቲካ ግጭቶች ምክንያት 100 ሰዎች መገደላቸው የሚታወስ ነው። በሳምንቱ 19 የፖለቲካ ግጭቶች በተለያዩ አካባቢዎች መከሰታቸውን የተገለጸ ሲሆን በተለይ በአማራና በኦሮሞ አካባቢዎች በህዝብ እና በታጠቁ ኃይሎች መካከል ውጊያዎች ሲደረጉ እንደነበርም ተጠቁሟል። ባለፈው አንድ አመት ውስጥ በኢትዮጵያ በ1103 የፖለቲካ ግጭቶች ምክንያት 5676 ሰዎችን ለሞት ዳርጓል። በኦሮሞ የተለያዩ ቦታዎች በንጹሃን ዜጎች ላይ እየደረሰ ያለው ቁጣ፣ እገታ፣ ግድያና ግፍና ሰቆቃ አሳሳቢ ደረጃ ላይ ደርሷል። በጠባቦች የዕለት ከዕለት እየጨመረ የመጣው የንጹሃን ዜጎች ማፈናቀል፣ እገታና አፈና እንዲሁም ግድያ በከፍተኛ ሁኔታ ቀጥሏል። ኦነግ የተባለው የሽብር ቡድን ከአገዛዙ ጋር በመቀናጀት በተለያዩ አካባቢዎች በዜጎች ላይ እያደረሰ ያለው ውድመትና እንግልት ቀን በቀን እየተባባሰ መጥቷል። የተለያዩ የፖለቲካዊ ፍላጎቶችን በሰላም ድርድርና በውይይት ለመፍታት መሞከር ቅድሚያ የሚሰጠው ጉዳይ ቢሆንም ግርታ ባይኖርም ምንም አያመጡም እየተባለ ንጹሃን ዜጎች ላይ በጠራራ ፀሐይ እየደረሰ ያለው ቅጥያጣ አፈና ግድያና ግፍና ሰቆቃ ይታገሱት ከሚገባው ደረጃ በላይ ደርሷል። ከድርድሩ በኋላ የሽብር ቡድኑ ጥፋት እየባሰበት ሲመጣ እንጂ ሲቀንስ ወይም ጨርሶ ሲጠፋ አልተስተዋለም። ይህም ንጹሃን ዜጎች በገንዛ ሀገራቸው ለአፈናና ግድያ እየደረጋቸው መደበኛ ዕለታዊ ህይወታቸውን ተረጋግተው እንዳያከናውኑ እያደረጋቸው ይገኛል። በዚህ ወቅት የሽብር ቡድኑ አባል ነን የሚሉ ታጣቂዎች በወለጋ ሁለት ዞኖች በሸዋ በሱሉልታ ወረዳ ቦቆ ጎልባ፣ ኤካ ጋጆና፣ ቦቆ ሁሩታ እና ሞዮ ጋጆ በሚባሉ ቀበሌዎች በዘዋይ መቂ ሰደን ሶዶ ወረዳ፣ የአዳ ባርጋ ወረዳ፣ ኩዮ ወረዳ፣ ገርበጉራቻ ዋጫሌ ወረዳ፣ በአዳማ በመተሐራ በመስራቅና በምዕራብ ሐረርጌ ዞኖች ባርሲ ዞን እንዲሁም ከአዲስ አበባ ከተማ በቅርብ እርቀት ላይ በሚገኙ ቦታዎች ላይ ንጹሃን ዜጎች እያገተና እየገደለ የትራንስፖርትና ዕቃ ማጓጓዣ መኪና ሹፌሮችን እያፈነና በርካታ የጸጥታ ስጋት የሆኑ ተግባራትን እየፈጸመ እንዳሸው እየተንቀሳቀሰ በመንግስት ሽፋን እየተሰጠው የስንቅና የትጥቅ ድጎማና እርዳታ እያገኘ የዜጎችን ህልውና እየተፈታተነ ሀገራችንንም የምድር ሲኦል እያደረገ ይገኛል። በሌሎች የሀገራችን አካባቢዎች ጭምር የሚንቀሳቀሰው የኦህዴድ ኃይል ከሰብአዊነት ባፈነገጠ መንገድ የሃይማኖት ስፍራዎችን ሳይቀር እያዋረደና እየዘረፈ እንዲሁም እየመዘበረ ይገኛል። ይህን የሚያክል የሀገር ህልውና ችግር በየዕለቱ እንደ ተራ ዜና እየሰሙ ማለፍ የማይቻልበት ደረጃ ላይ መድረሱን የሚያመለክታቸው መላ ኢትዮጵያውያን ልብ ሊሉ ይገባል። በምንም መልኩ የዜጎች በህይወት የመኖር ዋስትና በመንደር ሽፍቶች ሲገፈፍ በጨለታ ሊታለፍ አይገባም። የኢትዮጵያ ህዝብ በሁሉም ስፍራ በሰላም ወጥቶ መግባት፣ ተንቀሳቅሶ መስራት፣ ያለ ሰቀቀን መኖርና ደህንነትን መጠበቅ እንደ ዳገት ሊከብደው አይገባም። በምስራቅ ወለጋ ዞን ከ20 በላይ ንጹሃን በታጣቂዎች መገደላቸው ተገለጸ። ምስራቅ ወለጋ ዞን ጊዳያና ወረዳ እንገዝብርትን ቀበሌ የኦህዴድ ሚሊሻዎች ከ20 ያላነሱ ንጹሃንን መግደላቸውን የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው ትላንት ከጠዋቱ 1 ሰዓት ጀምሮ መሆኑን የተናገሩት ነዋሪዎቹ በቀበሌው የሚኖሩ አርሶ አደሮች በኦህዴድ ሚሊሻ መገደላቸውን ነው የገለጹልን። የጥቃቱ መነሻ በቀበሌው በሙስሊሙ ማህበረሰብ መካከል የተፈጠረውን አለመግባባት ለመፍታት የሽምግልና ስርዓት ለማከናወን በተሰባሰቡ ሰዎች ላይ ሚሊሻዎቹ በከፈቱት ተኩስ መሆኑን ማሮች ተናግረዋል። የኦህዴድ ሚሊሻዎቹ ሰዎችን መግደላቸውን ተከትሎ የተቀሰቀሰው ተኩስ እስካሁን ድረስ ቀጥሎ ቆይቷል። በግጭቱ ምክንያት የአካባቢው ማህበረሰብ ለማፈናቀል መገደዱን ተናግረዋል። ማሮች እንደገለጹት ጥቃቱ አርሶ አደሮች ላይ ያነጣጠረ ሲሆን ከ20 በላይ የሚሆኑ አርሶ አደሮች ተገለው በጫካ ተጥለዋል። ሬሳቸውን አንስተን መቅበር አልቻልንም ያሉት ማሮቹ ስማቸው እንዳይጠቀስ የጠየቁ የአካባቢው ማሪ ገበሬው ለእርሻ ስራ በሄደበት እየተገደለ ነው፣ ወጣቶችና ሴቶች በዱላ እየተደበደቡ ነው፣ 4 አርሶ አደር ጎረቤቶችን በሌሊት ከተገደሉበት አንስተን ቀብረናል፣ ቀብረን እየተመለስን ወዴት እየሄድን እንኑር ሲሉ ስለ ሁኔታው በሰቆቃ አስረድተዋል። አርብ ሰኔ 16 2015 ገበሬው ራሱን ከጥቃት ለመከላከል ወደ ሚሊሻዎች ሲተኩስ የመከላከያ ሰራዊትና የኦህዴድ ሚሊሻ በጋራ ባንድ ወገን ሆነው ራሱን መከላከል ከጀመረው አርሶ አደር ጋር ውጊያ ሲያደርጉ እንደነበር የሚታወስ ነው። በምዕራብ ወለጋ 42 የጤና ተቋማት መዘረፋቸው ተገለጸ። ምዕራብ ወለጋ ዴጊ ወረዳ 42 የጤና ተቋማት መዘረፋቸውን ተከትሎ አገልግሎት ማቆማቸው ታውቋል። 100,000 የሚገመቱ ነዋሪዎቹ ባለቤት ባሉበት የጊዳ ወረዳ አብዛኛው የጤና ተቋማት በመዘረፋቸውና በመጎዳታቸው አስቸኳይ ሕክምና የሚፈልጉ እንዲሁም ለሕይወት አስጊ የሆኑ የጤና እክሎች ያጋጠማቸው ታካሚዎቹ አገልግሎት እንዳያገኙ አድርጓል ሲል ዓለም አቀፉ የቀይ መስቀል ማህበር አስታውቋል። ላብነትም በዚያው አካባቢ ከ5 በላይ ወረዳዎች ያስተናግዳል የተባለው የጉድሩ የመጀመሪያ ደረጃው ሆስፒታል ግድግዳው በጥይት በመመታቱና የውሃ ማጠራቀሚያ ገንዳው ጉዳት የደረሰበት መሆኑን የተገለጸ ሲሆን አልጋዎች፣ የቀዶ ሕክምና መሳሪያዎች፣ መድኃኒቶችና አምቡላንሶችንም መዘረፋቸው ተመላክቷል። የሆስፒታሉ ሜዲካል ዳይሬክተር ሁሉም መድኃኒቶችና ቁሳቁሶች መወሰዳቸውንና የድንገተኛ መድኃኒቶች እጥረት መኖሩን ጠቅሶ ምንም አይነት የቀዶ ጥገና ክፍል አለመኖሩን እንዲሁም በውሃ ማጠራቀሚያ ገንዳው ላይ በደረሰው ጉዳት የውሃ አቅርቦት እጥረት መኖሩንም ተናግሯል። በተመሳሳይ በተለያዩ አካባቢዎች ተፈናቅለው በሺዎች የሚቆጠሩ ዜጎች ወደ ከተማ ሲገቡ የሕክምና ፈላጊዎች ቁጥር በከፍተኛ ሁኔታ የሚጨምር ቢሆንም አገልግሎት በቀላሉ ማግኘት የማይችሉ መሆኑን ነው የገለጹልን። በአካባቢው እየተካሄደ ያለው ግጭት ወሳኝ የሆኑ የመሰረተ ልማት ላይም በተለይም የጤናና የውሃ ተቋማት ላይ ከፍተኛ ጉዳት ቢደርስም ህብረተሰቡ አቤት የሚልበት ኃይል አጥቶ ብቻውን እየጮኸ እያማረረ በዚያው ይወጣው የሚል በቸልተኝነት ህዝብ በሰቆቃ ወደ አገዛዙ ከሚመለከት ጎን ለጎን እርስ በርስ እንዲተላለቅ ተፈርዶበት ዛሬም ቀጥሏል። የወሊድ ታጣቂ ቡድን በሚሰነዘረው ጥቃት እንደ ቡቡል ጄጂ ኮንዶሌ ባሎ ባሬዳ እና ኮምቦልቻ ያለው አካባቢ ከፍተኛ ጉዳት የደረሰባቸው መሆኑን የተገለጸ ሲሆን የሰብአዊ ድጋፍ አቅርቦት እጥረት መኖሩንም ተጠቁሟል። ዜናው በዚያ
የሰኞ ሰኔ 18 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። የሰው ትንሽ ያደርጋል ታናሽ፣ ጭራሽ ውቃቢ የሚባል ርቆት። እርቃኑን የወጣው ኮሎኔል ለምኖ በሄደበት የፓሪስ ዓለም አቀፍ ጉባኤ ቅሌቱን ተቀብሎ አገርን መሪ ይሉታልና አገርንም አዋርዶ ሲኮሳመን ታይቷል። ሊጨብጣት እጁን ሲዘረጋ ምላሽ ሰላምታ አንዲት ፈረንጅ የከለከለችውና በሐፍረት እጁን የሰበሰበ ሲሆን በአጠቃላይ ቁም ነገር ሰጥተው የሚያናግሩት መጥፋታቸውም ታይቷል። ደባሪና ቀፎ ንግግሩንም ያዳመጡና እንደ ተጠበቀው እጹብ ብለው ያደነቁለት አልተገኙም። ቀደም እልል ሲሉለት የነበሩት በፈረንሳይ ነዋሪ ኢትዮጵያውያንም ዘግተውታል፣ ከስሯል። ይህ በዚህ እንዳለ ሚሊዮን አፈናቅለው ለክረምት አጋልጠው አማራውን ሕዝብ በግፍ እየፈጁ ሚሊዮኖች እርዳታ ተው ለረሃብና ሞት ተዳርገው የእህል እርዳታው በነሽመልስ አበበችና ኮሎኔሉ ዘመዶች እየተዘረፈ ባለበት በቢሊዮን ወጪ ቤተ መንግስት እገነባለሁ ብሎ መነሳቱ መጀመሩ ላይ በቃ ወደ 800 ሚሊዮን ብር የሚያወጣ ሰፊ የአየር ወለድና ኮማንዶ የጦር ካምፕ አስመረኩ ብሎ ፈክሯል። የመከላከያ ጦር ተብየውና በሹመት ብቻ 100 አለቃ ብርሃኑ ጀሌና 10 አለቃ ባጫ ደበሌ ሲመራ የቆየው ጦር የሀገር ሳይሆን የኦሮሞማ ፋሽስቶች ጸረ ኢትዮጵያ ጦር መሆኑን ያስመሰከረ ሲሆን ፋኖና ሻዕቢያ ባይኖሩ ወያኔ ብቻ ድምጥማጡን አጥፍቶት እንደነበር ሁሉ የታዘብነው ነው። ዘረኛው አገዛዝ ወደ መቃብሩ እየተጓዘ እንደሆነ ምንም ጥርጥር የለውም። ተረጋግቶ አረጋግቶ ሊገዛ አልቻለም። ህዝብም በጸጥታ ሊገዛላቸው ፈቃደኛ አልሆነም። እየተከሰተ ያለው አብዮታዊ ሁኔታ ወደ መሰረታዊ ለውጥ ሊያመራ ያልቻለው ህዝብ በድርጅትና በህብረት ጠንክሮ ሊነሳ ባለመቻሉ ነው። ምንም እንኳን የፋኖ እንቅስቃሴ አገዛዙን ቢያጠቃውም የአንድነትና የተደረጀ እንቅስቃሴ እስካሁን እውን ሊሆን ባለመቻሉ ድል ሊገኝ አልተቻለም። ብዙዎች አሁንም ተልካሻና ከሃዲ ግለሰቦችን መሪ ብለው ሲከተሉና ያው ትግል አልባ ሲሆኑ ማየት እየተገደድ ነው። ትግል ስንልም ከተሜውና ምሁሩ የካቲት 66ን ያስናፍቃል እንጂ አርኪ ሆኖ አልተገኘም። ፋኖን ራሱን ሊከፋፍል አገዛዙ ሲሞክር ሙሉ በሙሉ አልሆነለትም ማለት አይቻልም። ስለዚህም የህዝብ ድርጅታዊና የተባበረን ቅስቀሳ ህልውስ ካልሆነ ድረስ ተስፋን አንጠልጥለን ጀግኖችን ለመስዋዕትነት አጋልጠን ያረመኔዎች ሰለባ እንደሆነን እንቀጥላለን ማለት ነው። ይህ መለወጥ አለበት። ከዚህ ማንጻር ያፋ ለሚካሄደው ያቅሙን አስተዋጽኦ ለማድረግ እየጣረ ህብረተንም እየጠራ እውን ሊያደርግም እየተዋደቀ ነው። ለዚህም አውንታዊ መልስን በመጠበቅ ላይ ነው። ዜጎች ለሀገራድን ትግሉ ሳይሆን ለዘረኛው አገዛዝ ገንዘብና ጉልበታቸውን እስከሰጡ ድረስ የሚገኙ ጥይት የለም። የወያኔና ኦነግን ቡትቶ ባንዲራ ያውለበለቡ እስከተገኙ ድረስ ለኢትዮጵያ ውርደት የቆሙ ይሆናሉ። አመጽን እስከሸሹ ድረስ ነጻነት የለም ባርነት እንጂ። ስለዚህም ቆርጦና ምሮ አገዛዙ ላይ መነሳት ፋኖ መሆን አድርባዮችን መራቅ መቅጣት ግዴታችን ሆኖ አለ። ብዙ መቶ ሺዎች መስዋዕት ከፍለው የተውልን ተመክሯልንና መማር ይገባናል። የቅርሳችንን ዋጋ የሚያውቁት ዘረኞች ትላንትም ዛሬም የኢሃፓን ተመክሮ ሊያራክሱ የሚጥሩት መሳሪያ አርባ ሊያደርጉን ነው። አወቅ ነቃን ሞሮች በሉን ባይጉዶች ግን አሁንም በዚህ ተታለውና ተወናብደው ጸረ ድርጅት አሰቶችን ሲለፈፉ እየሰማን ነው። ኢሃፓ ላይ የዘረኞችን ልፈፋ ማጮህ ሞር ሳይሆን ማህይም ነው የሚያስብለው የሚያሰኘው። ታጥቦ ጭቃ ጊዜ አልፎ ይሆን ሊያሰኘን እየደረስን ያለ ቢሆንም አሁንም ቢሆን በመፍትሄ ደረጃ ያለን ጭላንጭል የሽግግር መንግስት የዘረኛና የኮሎኔሉ ቀፎ ሽግግር ሳይሆን ሐቀኛና ህዝባዊ ሽግግርን ማረጋጋት ነው። አገር ወዳዶችን ዴሞክራሲያዊ ለውጥ ፈላጊዎችን ያካተተና ዘረኞችን ያራቀ ያገለለ የሽግግር መንግስት ማለት ነው። ድል ለኢትዮጵያ ህዝብ። አድማጮቻችን በማስከተል ቢተው አማረ ከቆላ ቀራኒዮ ቅድስት የግዕዝ ምድር የላኩልንን ትዝብት እናሰማለን። ከርሳደር ባንጃው ሲርመሰመስ አንጃ ግራንጃው አጮልቆ ሲልከሰከስ አገራችን ኢትዮጵያ ካለም ህዝቦች ሁሉ በባሰ ግፍ ሞልቶ የሚፈስባት ግን ዜና ሆኖ የማይነገርላት የተናቀች ወይም ከነመኖሯ የተረሳች አገር ናት አለኝ በቁጭት እየተነፈሰ አገር ቤት የሚኖረው ጓዴ። ለምን አልኩት። በመካከለኛው ምስራቅ ወይም በምዕራባውያን ከተማ አንድ ሰው ሲቆስል ያለም ዋና ዜና ሆኖ ይቀርባል። እኛ ጋር 1000 ሰው ታርዶና በጥይት ተጨፍጭፎ በቡልዶዘር ሲቀበር እንኳንስ ያለም የጎጥ ዜናም ሆኖ አይነገርም ማለት። እኔም እሱስ ልክነ ግን ምክንያቱ ምንድነው አልኩት። ኃጢያታችን በስቶነዋ አለ እየጮኸ። እኮ ምን ኃጢያት አልኩት። ልብ ብለህ ስማኝ እንግዲህ። አንደኛ በባንዳዎች በከርሳደሮች ባንጃ ግራንጃዎች በዘረኞችና በፋሽስት ቀጥረኞች የመጣብን ያገር ክህደት ፖለቲካዊ ኃጢያት። ሁለተኛ በኦርቶዶክሱ በሙስሊሙና በሌሎች ነውረኛ ቃል ኪዳን አፍራሽ እምነት አጉዳይ አባቶች በወረደብን መቅሰፍት ነዋ አለኝ። የተናገረውን እንዳልተጠራጠር ትኩር ብሎ ያያየኝ። እሺ አልኩት። ከዚያም አንድ ምሳሌ ልንገርህ ብሎ ቀጠለ። ጊዜው የካህናትና የአርጋውያን ጾም ነበረ። በቤተክርስቲያን ለሚጾሙና ለማይጾሙ የፍስክና የጾም ምግብ ተዘጋጅቷል። ታዲያ ነጭ ለባሹ የወያኔው አቡነ ጳውሎስ ከማዕዱ ክትፎውንና ዝግኑን ላፍ ሲያደርጉት ቀጣዩም አቡን ክትፎውንና ዝግኑን እንዲሁ አነሱት። ሌሎቹ ግን እምነታቸውን ጠብቀው የጾሙን ምግብ አንስተው ተቀመጡ። ከዛም አንድ አባት ከጎናቸው ተቀመጡትን አቡን አረ እንዴት ሆኖ ነው በጾሙ ክትፎ አንስተው የሚበሉት ብለው ቢጠይቋቸው ምን ላድርግ አባ ጳውሎስ ያነሱ አይቼ እኔም አፍሬ አነሳሁ አሉ። አዎ የሃይማኖት መሪዎች ለእግዚአብሔር ሳይሆን ለጥቅምና ለድሎታቸው አድርተው ከወያኔ ሹመኛ ጳጳስ ጋር እምነታቸውን አጉድለው እየወደቁና እየከሰሙ ስለመጡ ነው ኃጢያታችንን በስቶ ለዚህ ሁሉ ስቃይ የዳረገን አለኝ። ሌላ ልድገምልህ። ዘረኞቹ ወያኔና ሻቢያ በተለይ የአረብ ጌቶቻቸውን ለማስደሰት ሲሉ ሴትና ወንዶችን በገፍ ለወሲብ ያቀርቡላቸው ነበር። አባ ጳውሎስም በዚህ ሁኔታ የተመለመሉ ነበሩ ስለሚባል ጳጳስ ሲሆኑ የግብረ ሰዶማውያን አባቶችን በቤተክርስቲያንና በገዳማት መለመሉ። በወያኔ ጊዜ ኢትዮጵያችን ከዜሮ ተነስታ የግብረ ሰዶማውያን መናኸሪያዋና ከተማ ተባለች። ይህ ነው እንግዲህ የወያኔ አገዛዝ ታላቁ በረከተ መርገም ስጦታ ለኢትዮጵያ፣ ወያኔያዊ ግብረ ሰዶማዊነት። ይህ ነው ደግሞ በኦነጉ ኦሮሞማ ጾታ አልባው የባህር አውሬ ውላጅ አሁን ተጠናክሮ የቀጠለው ግብረ ሰዶማዊ ኃጢአተኝነት። ነገርን ነገር ያነሳዋልና ግራዚያኒ አብይ ለኢሳይያስ የጣት ቀለበት ሲያጠልቅለት በቴሌቪዥን አይቼ ምንድነው ጉዱ ይህንን እነዝናሽ ያውቁታል እንዴ ብጠይቄ ነበር። ገነ እሱን ተው የኢትዮጵያ ሱሴ ጉዳይ ነውና ተከድኖ ይብሰል ሲለኝ ተውኩት። እስቲ አሁን ደግሞ ካልሰለቸኸኝ ወደ ፖለቲካ ኃጢአታችን ልውሰድህ ሲለኝ እሺ ቀጥል አልኩት። የፋሽስት ባለሟል ሆኖ የብዙሃንን እልቂት የተጋራው ሻለቃ በኋላ ደግሞ አብይን በኢትዮጵያ ለማንገስ ምዕራባውያን ሲመርጡልን እጁን አውጥቶ ምርጫቸውን ያጸደቀላቸው ሻለቃ፣ ወፍራም ዶላር እየዘገነ ሲንቀላጠጥ የነበረ ሻለቃ ዛሬ የህዝቡ ትግል ከመጣጠፊያው ላይ ሲደርስ እንደ ተለመደው ትግሉን ለመከፋፈልና ለማዳከም ተልእኮውን ከበላዮቹ ተቀብሎ የእስክንድር ገለመሌ የአማራ ግንባር ብሎ ያዙኝ ልቀቁኝ ሲልና ኢትዮጵያ ሲሴ ጎፋንድሜ ሚዲያዎችን ሲያዳንቁለት ከመስማት የበለጠ በኢትዮጵያችን ላይ የመጣ ሌላ ምን መቅሰፍት ሊኖር ይችላል ብለህ ታስባለህ ብሎ አፈጠጠብኝ። እኔ ግን በንግግሩ ተመስጬ ሳይታወቀኝ እንባዬን እየዘራው መሆኔን አየና አይዞህ አገራችን ከኃጢአት የጸዱና የብዙ ሚሊዮኖች ባለቃል ኪዳን ጀግኖች እናትናትና አታልቅስ አለኝ። ከዚያም የምትለዋለህ ብሎ ሲጠይቀኝ እራንተው ቀጥል አልኩት። ካልክሺ ብሎ አየህ ፋኖ ከጥንትም ጀምሮ ቤቱ ዱር ነው፣ ፈጽሞ ከተማ ቤቱ ሆኖ አያውቅም። ዛሬ ዛሬማ በአማራ ዋና ዋና ከተማዎች በታጣቂዎች ታጅቦ እየተንጎማለለ እኔ ነኝ ጀግና ፋኖ ባዩን ሰማኸው አይደል ሲለኝ አዎ አልኩት። ታዲያ በየመንደሩ መጠንጡን እያንቋረረ የሚርመሰመሰውን ፋኖ ተብዬን ፈጽሞ ሳይነካ የአብይ አገዛዝ ከበረሃ ያለውን ፋኖ የሚያሳድደው ለምን ይመስልሃል አለኝ። ኧረ እሱን አላውቀውም አልኩት። እንግዲህ ምስጢሩ እንዲህ ነው ወንድሜ፣ አገዛዙ ከበረሃ ያለው ፋኖ እዛው አርፎ ቢቀመጥ አይከፋውም ነበር። ሆኖም ከዛ ተደራጅቶ ከተማዬን መጥቶ ያስለቅቀኛል፣ መንግስቴንም ይገለብጥብኛል ብሎ ስለሚፈራ ለሞስተኛ ፋኖ ተብዮችን አገዛዙ በከተማዎች አስተማርቶ እንዲጠብቁ አድርጓቸዋል። እንግዲህ ሐቆ ይህ ነው። ያገር ክህደታችንና ኃጢአታችንማ ነው መቅሰፍት ሆኖ እንዲህ የሚያሰቃየን አለኝ። ሌላው ደግሞ የዛሬ 35 እና 40 ዓመታት ግድም ያ ያልነሽ ጦር ብሎ ደርግ ይጠራው የነበረው ትዝ ይልሃል? አዎ በደንብ አልኩት። ደርግ በዚያን ጊዜ የያሰ ጦር በጎንደርና ጎጃም እየተዋጋን ነው ቢል ህዝቡ በደስታ እንደሚፈነጥዝ ያውቃል። ደግሞ ሰራዊቱም ቢሆን ጠባብና ተገንጣዮች ይያሉ የያፓን ጦር አንመጋም ሊሉ እንደሚችሉ ስለገመተ ነበር ሲያደናግር የነበረው። በህይወት ያለችውን አያልነሽ አሁን ሳይሆን ያን ጊዜ አንቺ የግል ጦር አለሽ እንዴ ብለው ቢጠይቋት ኖሮ ምንድነው የምታወሩት? እኔ ራሴኮ የያሰ ጦር ነኝ ነበር መልሷ። አሁንም ትግሉን ለመከፋፈልና ለማዳከም ሲሉ በሜዳ ውስጥና በውጊያው መስክ የሌሉትንና ያልታዩትን አልፎ ተርፎ በእስር ቤት ውስጥ ተታስረው የሚገኙትን ስም እየጠሩ የነገሌ ጦር ያገዛዙን ጦር ደመሰሱ እያሉ ያገዛዙ የዩቲዩበር ቅጥረኛ ሚዲያዎች የሚያናፈሱት ውሸት እንዝልሽ ሆኗል። ይህም የሆነው ያው እውነታውን በመሸሸግ የጎና ጥንት ሆኖ በፈጣን ሁኔታ እየተጠናከረ የመጣውን የህዝብ አለኝታ ጦር የሐቀኛ ፋኖን አይበገሬነት ከህዝቡ ለመደበቅና ብሎም ከፋፍሎ ለማስመታት የሚያደርጉት ከንቱና ብላሽ ጩኸት መሆኑ ነው። አንጃ ግራንጃውም የበኩሉን እየተንከላወሰ መቼም አእምሮ ስለሌለውና በመቀመጫው ስለሚያስብ ተንጋሎ የተፋውን ማዋጥ አያስጠይፈውምና ከያፓም ማልዱኝ ብሎ በመቁለጭለጭ እየተልከሰከሰ ነው ይባላል። ለመሆኑ ምልጃው የሚካሄደው እንደ ኦርቶዶክስ አባቶች ካብይ ጽፈት ቤት ይሆን? መቼም ቀጀታቸውን እንደ ህልም ቆጥረውት ከሆነ ይመቻቸው ብሎ ያገር ቤቱ ጓደኛ የተሰናበተኝ እኔም በዚሁ የነገሰው ይበለም ብዬ ልሰናበታችሁ። ድል ለኢትዮጵያ ህዝብ። ማን ያውራ የነበረ ቁጥር 13 የመጀመሪያው ክፍል። ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢህአፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበር ብለን በቀጣዩ ሐቁን ለማስጨበጥ ስንጥር ቆይተናል። ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎቹን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል
ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይተክማል በሚልም ነው። በጥያቄውን ጀምራለን። በቅድሚያ መገለጽ ያለበት እነዚህ በሃፓ ላይ የማቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ሃፓ ዘመቻ የሚያካሂዱት?
መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ኮያኔ ተለጠፉ ለሎቹ በተለይም ያፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢህአፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል። በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ያፓ ይቅር ለእግዚአብሔር እንበል ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እና ለገሰ አስፋውና ፍቅረ ስላሴ ወግ ድረስ ያጠፋ ነው የለም ብለው በወያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆኖ ሲዋሹላቸው ሌሎች ደግሞ ጅብ ከማቁት ሀገር እንደሚባለው ወደ ባድ ዘልቀው ከኛም በላይ ኢትዮጵያዊ ላፋር ብለው በያፓ ላይ ያው ደርጋዊ መርዛቸውን ይያጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢህአፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ያፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢህአፓ ብለው አረፋ ይደፈቁ፣ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ ባጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉ ዝም በሉ ባይናቸውና ታሪክን የሚያውቀውን ኢህአፓን በተመለከተ ጠኖ ቢጠፋ ደስ ይላቸዋል። ታሪክናው ቃለን የሚሉ ጥራዝ መጣቆችን በኢህአፓ ላይ መዝመቱ ዕውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢህአፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በመስረታው እንነሳና ያፓን የመሰረተው በእውነት ሻቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ያፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በአገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢህአፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያን ወልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። የአፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ያፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያ ባሪ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካም። በመጨረሻ በትግራይ በተለይም በአዲ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢያፓ በመጀመሪያ የነበረው ግንኙነት ከጃብ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቅኝ ግዢ ናት በሉ ያለውን ኢያፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፓ መውሰዱ ይታወቃል። ባጭሩ ኢያፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም ዓላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም።
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢያፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እነኢያፓ ወይም የተማሪው እንቅስቃሴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢያፓን የመሰረቱት የመሩት እስከ ማለትም ደርሷል። ሐቁ የቱ ነው?
ኢያፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጣል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢያፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርምንም። ኢያፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበርኩ ወደ መኢሶን ገባሁ ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካልተቀየረ ድረስ በኢያፓ መስራች ጉባኤ ተገኝቶ ወደ መኢሶን የገባ በሕይወት ያለ ግለሰብ አንድም የለም። በህዋስ የኢያፓ አባል ሆኖ ወደ መኢሶን ከሄዱት ሶስት ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢያፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢያፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ይሃፓ ያውቅ ነበርን?
በቅድሚያ ይሃፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የመጫ ቱለማ ትግል ወዘተ ሁሉም ኢሃፓን በአመታት ይቀድማሉ። ስለዚህ ኢሃፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በኢሃፓ የተሰጠው መልስ የራስን እድል በራስ እስከመወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ሪዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢሃፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢሃፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቀርበው ነበር? ደርግ ባስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢሃፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? ያሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢሃፓ ኢትዮጵያዊ አቋሙን ይዞ መቀጠሉና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢሃፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለሰልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢሃፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ኢሃፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ አገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክህት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክህተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢሃፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢሃፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢሃፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ጆሮ ያለው ይስማ አይን ያለው ይይ ስለተባለ ሁሉም ሁሉም ባለው ይገረገራል ማለት ስላልሆነ ደግመን ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይቀጥላል። ስለዚህም ማን ያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ ያጣ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሮቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢህአፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢህአፓ ጠቋሚውን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱ የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል፣ ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆነው የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለውም እንዲሁ ከኢህአፓ አቋም ጋር አንድ አይደሉም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነፃ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ። ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻልም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልካደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢህአፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህም ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት።
ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከላልሞ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው?
ኢህአፓ ለትጥቅ ትግል የተዘጋጀው የአጥቂው ፍርሃት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳይወጭ ጊዜ ከመፍጀቱን ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ያፓ ህዝብን ለትግል በርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። አቁይ ነበር። ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጫቋኞቹን ነው እንጂ የግብጽ ሰንሰለትን ሊሰብር የሚመኘውን ህዝብ አይደለም። ናሴ 21/1967 ዓመተ ምህረት ባወጣው የኢህአፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጽ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። እዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሄዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዴሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ለሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዴሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢህአፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢህአፓ አይደለም። የመኮንኖችን ቡድን ኢህአፓ በትግል አስጨንቋል፣ አራውቷል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉ ጦርነት አወጁበት። ኢህአፓ በከተሞች አንዲትም ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢህአፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገር የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የጂሞት ፈርጥ ይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢህአፓ ላይ በይፋ ጦርነት እስኪያወጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢህአፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢህአፓ የሚወነጅሉ ያው ባዳቆ ናቸው። ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢህአፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢህአፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢህአፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢህአፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አምድ አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አምድ ወጥ አይደሉም። በደርግና በኢህአፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢህአፓና በወያኔ ማል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ ያቋም ልዩነት እንጂ በባዶ አልነበረም አይደለም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህም አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነፃ መንግስት ይመስል ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል።
ሁለተኛውን እና የመጨረሻውን ክፍል በማክሰኞ ምሽት ዝግጅታችን እናቀርባለን።